B-O-N. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጽ ባህሪ ረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማህበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል።
አመጽኝነትሽን ተቀበለሽዋል? ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመጽኛ እብድ ግትር ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ።
ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሐሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ አፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማራ አብሮን ያመሻል። ከመጽዋ ጀርባ በተሰኘው መጽሐፉ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ የተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄ ነው።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ ወፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙሃኑ ወይም ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ባሊዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን፣ እውነተኛ ብንሆን፣ ለራሳችን፣ ለእውነታችን፣ ላመንበት ነገር ታማኝ ብንሆን ለሌላው ምን ሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታ እሱን ነው የተሸከመችው። ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች እሱ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል። እና እሱን አቅፋ ይዛልኝ ያለች ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለኔ እምቢተኛ፣ አመጸኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ መጋራው ነገር አለ። አመጸኛ ነኝ። መልካም። አመጸኝነትሽን ተቀበለሽዋል? ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመጸኛ እብድ ግትር ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ ምንሰራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ጆርናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መጥቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክሬያለሁ። ግን እንደዛም ብትሞክር አሻራህ መውጣት አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ቅረብ ወደሚለው የምመጣውና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምናለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስቷል፣ ወይ ያስለቅሷል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። በእኔ ትልቁ ስኬት ብዬ የማስበው እሱን ነው። እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው። የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈነው እንሄዳለን ብዬ አምናለሁ። እና እንደውም ብዬው ነበረ ኢንተርቪው ላይ ለነጻነት ለሚጽፍ ሰው የመጽሐፍ ነጻነት ከሌለው ውሸት ነው የሚሆነው። እና ስለ ነጻነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ። እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመጽ የገባችውን ደስታዬን ያስተዋውቀናል። ከአመጽ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች አነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው፣ እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው። እና አንዲት ፈተና መጣችብኝ፣ ትልቅ የሆነ ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ ከሆነ እዚህ የቀረሁት ይሄ ነገር ስለተበላሸብኝ ነው፣ ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችሁ ሞመንት ይህን ነገር እኔን ለመጉዳት አይደለም። በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይህን ሊያደርግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው፣ የማደጊያ መንገድ በለው፣ ሌላ እይታ በለው የማያ አቅም ይኖረዋል።
እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብንይ መጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌላ አለ። ሁለተኛውን ብንከፍተው ሌላ ሽፋን አለውና እሱን የማያቀም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብያላም ማለት እኛንም የሚያፈጋን ወይ የሚያሳድገን ወይ እኛንም የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብያላም እና ያንን እይታ ለመሳል ነው የፈለኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረ። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅም ያደርጉና የሚያበሳጩኝ ሐሳቦች በፈልጋቸው እንኳን አልመጣሉ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴን የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ተቀመጣለሁ። ከመጽ የጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከመጽ የጀርባ የነበሩ ፈተናዎች ሁሉ በኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነጻነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
ጋቢና መዝናኛ ከአሜሪካ ድምጽ መደመጡን ይከተላል። የዛሬ ምሽት እንግዳችን ከመጽዋት ጀርባ መጽሐፍ ደራሲ ኤደን ሀብታሙ ናት። ተጨማሪ ሐሳቦቿን ወደምንሰማበት ምዕራፍ ከመሻገራችን በፊት አጫጭር ዓለም አቀፍ ኪናዊ ወሬዎችን እንስማ። የአሜሪካ ግዙፍ የፊልም ሽልማት ነገ እሁድ ይከናወናል። ኦስካር ዘንድሮ በሽልማቱ ታሪክ በርካታ አዳዲስ ነገሮች ተመዝግበውበታል። በታሪክ ለመጀመሪያ ጊዜ እስያዊ አሜሪካዊ ሴት በምርጥ ፊልም አዘጋጅነት ዘርፍ ክሎይ ዛውን አሽቷል ኖማድላንድ በሚለው ፊልም። ሪዛ አህመድ በምርጥ ተዋናይነት የታጨ የመጀመሪያው ሙስሊም ተዋናይ ሆኗል በሳውንድ ኦፍ ሜታል ፊልም። Judas and the Black Messiah ሙሉ በሙሉ በጥቁሮች የተሰራ እጩ ፊልም ታሪክን ይዟል። ቱኒዚያ ፊልሙ በመርጥ የውጭ ሀገር ፊልም ዘርፍነት የተመረጠ የመጀመሪያዋ ሰሜን አፍሪካዊት ሀገር ሆናለች። The Man Who Sold His Skin በተሰኘው ፊልም ከአስር በላይ ታሪካዊ ክስተቶች የተመዘገቡበት ሽልማት ስነ ስርዓት ነገ በሎስ አንጀለስ ከተማ ይካሄዳል። የታዋቂዎቹ ሰዓሊያን ፓብሎ ፒካሶ፣ ፒት ሞንድሪያን እና ቫን ጎህ ስራዎች በጨረታ ከመሸጣቸው በፊት በእንግሊዝ ለንደን ለእይታ ቀርበዋል። የሶስቱ ሰዓሊያን የዘይት ቅብ ስራዎች በከፍተኛ ዋጋ ይሸጣሉ ተብሎ ይጠበቃል። የአሁን ግምታቸው ከ25 እስከ 55 ሚሊዮን የአሜሪካ ዶላር ነው። በተለያዩ ኪናዊ ስራዎቻቸው የሚታወቁት ዚምባብዌያዊቷ ዳናይ ጉሪራ፣ ኬንያዊቷ ፊናና ትውልደ ናይጄሪያዊው ዴቪድ ኦይሎ እንዲሁም ሌሎቹ የክትባትን አስፈላጊነት በሚያስተምር የአኒሜሽን ተከታታይ ፊልም ላይ ለመሳተፍ መስማማታቸው ተሰምቷል። ዋን ካምፔይን በተሰኘውና በድምጻዊው ቦኖ በተቋቋመው ተቋም አማካኝነት የተሰናደው ፊልም የኮቪድ-19 ክትባት ለሁሉም ሀገራት የመዳረሱን አስፈላጊነት ለማስተማር የታቀደ እንደሆነ ተሰምቷል። በዚህ ሳምንት ኢትዮጵያውያን ወጣት ሙዚቀኞች አዳዲስ ስራዎቻቸውን ለአድማጭ አቀርበዋል። ተስፋ ከመጣልባቸው ድምጻውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው መሰናዱን እንመለሳለን። ሳሙኤል ፍቃዱ በአዲሱ ሙዚቃው ነይልናል። ግጥምና ዜማ አቡዲ፣ ቅንብር ደግሞ ብሩክ አፈወርቅ።
Begizle o derse yemen
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። ዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ እሰው ያገለለው ጭሱ የተሰኘው ገጸባሪና ደስታይና ፋሲካ ራሳቸው ደስታይና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይሄን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማድረስ ያለውን ጠቀሜታ ያሰብሽ ነበር ወይ?
በጣም እንደሱ ያሰብኩ ነበር። ሁሉም ነገር ከሐሳብ ይጀምራል ብያምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሐሳብ ጽንሶ ሆነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሐሳብ ምናዳምጥበት ምንተረጉምበት ምንወስድበት መንገድ አንድን ሰው ያንድን ሰው አስተሳሰብና እይታ መልክ ያዝዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የሥራ ቦታውን ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደምናፈል ነገር ካየ ነው፣ ከሐሳብ ይጀምራል። መልካም ሐሳብ፣ ጥሩ ሐሳብ፣ ጥሩ ድርጊት ከሐሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከምንደማመጠውም ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ ራሴን ማድመጥ መጀመሪያ ራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዛ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራልና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለውና እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ፣ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ።
ፋሲካ መስማት ብቻ ናት ለኔ የሚሰጠችኝ ትልቁ ህክምና። አድምጦ ሌሎችን እንዲያደምጡ ተጽኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉነና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩን የተረዳሁት። አለማወቅ ውስጥ ክፍተት አለ፣ ቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ፣ የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ።
ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ።
በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላውቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላውቀውም እና እሺ ደስ ይላል ምን አገኘበት ስለ መጀመሪያው ቀን እንዳያልቅብኝም ሳሰብኝ ደግሞ ጨርሼ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ላንብ ብዬ ቁጭ አልኩኝ አለ። ሁለት ገጽ ይዤ እያነበኩኝ ቆይ ትንሽ ቀጥል ብዬ ሌላ ሁለት ገጽ ጀመርኩ አለና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው።
ነው በቃ ተሰብስበው ሳቁብኝ ይሄንን መጽሐፍ ለማንበብ ነው ወርክሾፑን ተተ እንደዚህ ያረከው ይቀርሃው ብለው በቃ በጣም ሳቁብኛልና ቆዩችን ሶስት ገጽ ሊጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጽን ጨረሰና በመሃል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና እንዴት በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፒሪየንስ እንትን አለኝ አካፈለኝ። አዎ ሌላ ብዙ የሚገጥመኝ ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችንም ሀሳብና መንገድ ልክ እንደራሳቸው ወንዶቻቸው ወይም እንደራሳቸው እንደውም ከዛም ያለፈ አርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን እንትን ላይ የታሰረ ሀሳብ ያላቸው ደግሞ ምስቶቻችንን ልታሳምሽብን ነው ምስቶቻችንን ልታሳምሽብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልክት ግን በጣም ልቤን የነካው የአንዲት ቤልጅየም የምትኖር በሌሎች ጓደኞቹ ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት ለዚህ አስተሳሰብ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆቼ እንደዚህ ልል እችላለሁ፣ ጓደኞቼ እንዲህ አይነት ስሜት ሲሰማቸው ቀላል ነው ቁጭ በሉ ጊዜ ልክ እንደ ቴራፒስት እንዲ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት ጠራጠር የነበረው ይሄ ነገር ልክ ነው እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ።
ደራሲነቱ በተጨማሪ በሌላ ስራ ላይ የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው?
በጣም መልካም። እኔ ኮሚኒኬሽን ነው የተማርኩት። ሚዲያ ላይ የተወሰነ ጊዜ ሰርቻለሁ፣ ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት 5 ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከር እና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ መርጣለሁኝና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁ ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ።
አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን። ከአመጽዋ ጀርባ ከአንባቢ ጋር በደንብ አስተዋውቆሻል፣ ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምትያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው?
በጣም ከባድ ጥያቄ። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላሳስኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ። ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አምኜ የተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁ እና በዛ መልኩ ብሰራ ደስ ይለኛል።
ኤደን ሀብታሙ፣ ከአመጽዋ ጀርባ ስለተሰኘው መጽሐፍሽ እና ተያያዥ ጉዳዮች ሀሳብሽን ስላጋራሽን በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽት ይሁንልሽ ብያለሁ።
እኔም በጣም በጣም አመሰግናለሁኝ። መልካም ቀን እናንተም።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስለበታችን የሚሆነው ማስተዋል እያዩ በድጋሚ በተጫወተው የንዋይ ደበበ ሙዚቃ ነው። መልካም ምሽት። ሁላችንም ያንተን ቆጨን ተራ ሀብት ደላ ይፋይ